አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርስ ፓርለስ አክተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 10 አስምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 10 ክፍል 10 ምዕራፍ 20 የጣሊያኖች በቀላ የጣሊያንና የኢትዮጵያ ጦርነት ጦርነት በኢትዮጵያ የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን በእውነት ይሄ ጦርነት ነበር? በፍጹም ይህንን ጦርነት ነው ብሎ ማመን አይቻልም። ሙሶሎኒ የጦርነት ትዕዛዝ ሳያውጅ የነፃን አገር ድንበር ጥሶ በምን አለብኝነት በአውሮፕላን ቦምብ ህዝብን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደሮች ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ቤት ባፈራው መሳሪያ ጋሻና ጦሩን ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የአገሩን ድንበር ለማስከበርና ውዷን ነፃነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይኸው እዚህ ደርሷል። ህዳር 29 ቀን 1928 ዓመተ ምህረት ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ያለማቋረጥ ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማውን ፍንዳታ ከቁም ነገር የሚቆጥር ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን ከጊባ ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። ከ150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗም በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውንት ሴቶችና ህፃናትም መቀበሪያ ቦታ ሆነች። ጣሊያኖች ይህንን ፍጹም ግፍ የተሞላበት አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ ጦር አለቃ ይህን ሲያዝ ምን እንደሚሰራ ራሱም አያውቅ ይሆናል። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 ከሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መትረየሶችም ይዘው በ80 አህዮች የተለያዩ መሳሪያዎችና የጦር ቁሳቁሶች ጭነው ነበር። ይህንኑ ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎም ኤርትራ ግዛት ውስጥ እየገቡ በጠላት ላይ ጉዳት ለማድረስ ሲሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ 10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ ኢንቲቾ በሚወስደው መንገድ አፋፍ ላይ መሽጎ ሳለ ከታች በቆላው ውስጥ በጠባቧ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆው መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛል። ምንም እንኳ ጦራቸው ጥቃት ከሚሰነዝርባቸው የኢትዮጵያ ጦር በመቶ እጥፍ ቢበልጥምና ዘመናዊ መሳሪያ የታጠቀ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው መጠቃታቸው አስበርግጓቸው ነፍሴን አውጪኝ የታጠቁትን ስለው ይሸሻሉ። እናም እነሆ ይሄ ብልህ ወጣት የጣሊያን ወታደሮች በዚህ ሸለቆ ጥለዋት የሸሹትን መሳሪያዎች በ80 አህያ ጭኖ መጥቶ በጀግና ወቅት በራስ ካሳ ፊት ቀርቦ ተሹሟል። እንዲሁም ታህሳስ 3 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶች እንሰማለን። ማምሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያኖችን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ የኤርትራ ልጆች አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያመጸና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲዘጋጅ በመሃላቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንት ያደርሳል። ጣሊያኖች ጥቁር ሸሚዝ ለባሽ መድፈኛ ጦራቸውን ልከው አመፀኛውን ጦር በአስተማማኝ ርቀት ደበደቡት። ያመፀው የኤርትራ ተወላጆች ጦር ቀኑን ሙሉ በመከላከል ሲታኮስ ውሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህም ራስ ካሳ ፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉት ያመፀው ጦር አባል ሲሆኑ እነሆ ራስ ካሳ ፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በምኒልክ ስም የሚለምኑ ናቸው። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳዎች ውስጥ አያስገቧቸውም ነበር። ምዕራፍ 21 በነጋሪት ድምፅ። ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ስልጣናቸውን ስጠው ጆድሮው እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ህይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተምቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተምቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከንዳ ሚካኤል አስነስቶ ወደ ተምቤን የላከው። የበንዲን እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዘን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን አራት ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተዋው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ህዳር 30 ቀን ራስ ካሳ ከራስ ስዩም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገዥ ከደጃዝማች አማረ ጋር ከአቢያዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን ደጃዝማች ወንደሰን ከአቢያቶ ተነስቶ ወደ አምባራዶም ጨለማን ተገና አድርጎ በመጓዝ ከደጃዝማች ጨቡዴ የጭልጋው ገዥ ግና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወቡ እንኳን ሳይመሽል የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ከአቢያዲ ከተማ አጠገብ ሰፍሮ ነበር። የእኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተንቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ ለአንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሊዮ ወደ አቢያዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ለበስ ተሽከርካሪዎች ጋር ላከ። ባዶሊዮ የላከው 7 ሻለቃ ጦር አቢያዲ ከመድረሱ በፊት ታህሳስ 8 ቀን ከአስር ሰዓት በላይ በፈጀ ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባጠለሪ ለቀው ወደ አቢያዲ መሸሽ ተገደዋል። ጣሊያን ጠለሪን ለማስመለስ ከፍተኛ ውጊያ ቢያደርግም እስካሁን በእጁ የነበረውን አቢያዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገዷል። እዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢያዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባጠለሪን መልሶ ለመያዝ በከባድ መትረየሶች እየታገዙ በሰማይ የአውሮፕላን ቦምቦች እንደ ናዜ ዝናብ ቢያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳ በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጠኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸውን መምታት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማስትሬዛ ብር በገባበት አንድ ብር የአንድ ወታደር የወር ደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ካቢያዲ ሲያበሩት ስምንት ሻለቃ ጦር ወደ ወረዩ በመሸሽ ሕይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንጠጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳ የጠላት አውሮፕላን የመጣል በለስ አልቀናውም። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪም የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። ከያባጫው ጥሩምባዎች ይነፋሉ፣ ከበሮዎች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ ወደፊት መጓዛችን ነው ማለት ነው። ወዴት? ማንም አያውቅም። ማንም ምንም አይጠይቅም። ከስከዛ ነጋሪት ጎሳኔያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ። ቀጥለውም አንዱን ሽማቸውን ጠርተው ጦሩ ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት። በቃ ራስ ከዚህ በላይ ስለጦራቸው መጨነቅ የለባቸውም። ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምንት መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። የአንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ፣ የአንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲህ እንዲህ እያለ የአንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንደ አባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነ ስርዓት ይነጉዳል። ወታደሮቻችን ድንኳኖቻቸውን እየነቃቀሉ እቃዎቻቸውን ይቋጥራሉ። እድለኞች ያንዳቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። ለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስ ስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ። ይቺ የተራራ ጫፍ ከአምባላጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የእኛንም ድንኳን ከራሶቹ አጠገብ አቆሟል። እኛ ድንኳኖች ከቆምበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች። ከዚህ ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች ባላቀሯን አንቴና ከእኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟል። ሁለተኛው ቀን ታህሳስ 10 ቀን ከሩቅ የሚነጉድ አውሮፕላን ድምፅ መስማት ጀመር። ድምፁ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው የአባቱን ጠመንጃ ያዥ ሕፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ በጣም ከፍ ብለው በሰማይ ላይ የሚበሩት የጠላት አውሮፕላኖች እንደ
ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ። ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች አስተላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ። ወደ አዲስ አበባ ከሆነ አዲስ አበባ የአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ ባንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ አጠገብ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ በአየር ላይ መንጎድ ጀመረ። የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። ቲቪ አዲስ አበባን መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያ ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል፣ ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላኪያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየደጋገም ተጠንቀቁ፣ ተጠንቀቁ፣ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፉ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አስተው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተው ወድቀው ይሆን? ትናንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግን። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። ከተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜን ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የሰለጠነውን የክብር ዘባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሐይቅ የሚወስደውን መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው ዓይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛ አልቻልኩም። በብዙ ትግልና ራስ ማባበል ሸገብ አደረገኝ። ወዲያው በህልሜ ወደ ትውልድ ሀገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳው። የነጋሪቱም ድምፅ ተነሱ፣ ድንኳኖቻችሁን ንቀሉ ነበር። አዎ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ ምታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኑ ሲወጣ ከድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠመኝ። አንደኛው ብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከኩለ ሌሊት በፊት መነሳት አለበት። ታች ወንዝ ወርዶ ይህን ውሃ እንድጠጣ ሊያመጣልኝ። አያንበሳው ነገር። ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥፍት ብሎ ላየሰው ያለሁበት ተራራ ጭድቅ ባለ ውቅያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭ ጉም ሁሉንም ሸለቆዎች ስለሸፈናቸው አምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ሳታ 14 ቀን መሆኑ የታወቀኝ። የፈረንጆች ገና ዋዜማ አዎ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን እግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ይታወሳል። አዎ ዛሬ በዓለም ባሉ ቤተክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ። ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ። ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየር እና ኮሎኔል ኮኖቫሎቭን ጨምሮ ተቀምጠናል። በዋሻው ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ቅጠል የሌላት ጭራሮ ላይ የተነደፈ ጥጥ በታትኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ጓደኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልግ ውሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለእኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳስለው እስኪያመጡ ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቅጠል ተቀምጦ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አልረሳም። እኔ ልክ እንደ ሕፃን ልጅ እየቦረቅኩ ስጦታዬን በመታደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። በዚህ ጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። አጨስኩ ሰነባብቼ ነበርና እየተጣደብ የመጀመሪያዋን ሲጋራ ለኮስኩ። ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቱን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደን ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበርነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ዱ ዱ ዱ የሚሉ የተኩስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ጣሊያኖች በመሳሪያና በገንዘብ ይረዷቸዋል። ለዚህ መሰለኝ በርቻት መጻፈራዋሻ ለጃት ላይ ሁለት አንስ አንስ ያሉ መስጊዶች እየተጠመዱ የተከሽቶች ብዙ ጊዜ በደፈት እስከ ጦር ተፈራችን እንብርት ድረስ ፈልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው። እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለውም። በገናለት እንኳን በሰሜኑ የጦር ግንባር ሰላም የለም። ወዳበራዋሻ አንታሽከር እየቻለ ከመጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹካለው። አፈን በነጠላ በልበተው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ እየጠየቁ ደጃዝማች አበራ እንዳሰደን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አኮላ መጠጋታቸውን በአምባራዶን ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ ቀጥሎም ሀቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ታፋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። የኔ ሰማነው ራስካፋ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ ጀኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራ እልፍ ብሎ ዝቅ ወዳለው ቦታ ወረደ። ደጃዝማች ወንደሰን እንደተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች እቺን ነገር አንተው ሰጡኝ አለ። ኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣፍ በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሮ። ወዲያው ቦምቡን ባይኑ እየቃኘ በመቀጠል የት አደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማት ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖር ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረጃ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡቲ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንደሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ታስገባ። በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ፈቃደና ሊፈነዳ ይችላል ያበራን ቃል ደገመና በመቀጠል ለምን አሁን ይፈነዳል ሲወረውሩ ያልፈነዳ አለና መክተሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልከኝ ልንገርህና የኔ ሰዎች ያገኙት ከሳምንት በፊት ነበር። ካመጡት ቀን ጀምሮ ሁሌም ይዤው ነው የምዞረው። ደግሞ ሁለት ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታታሁት አለ በታላቅ ኩራት። ልጅነት አበራ ወደ ሰፈር ስንመለስ አንት ምን ጊዜም የማርሳው የፈለክ ወንድሙን ግድለሽነት አሳሰበኝ። ወንደሰን የማይገነዘበው ነገር ቢኖር እዚህ ዋሻው የቦምብ ቢፈነዳ በተመኑ ጦር ግንባር አሉ የተባሉትን ራሶች ደጃዝማቾች ሲታራሪዎች ያጠፋ መቻሉን ነው። ብቻ ምን አለፋ ሰራዊታችንን ያለ መሪ ያስቀረው እንደሚችል አይገነዘብም አለኝ። እውነቱን ነበር። ይቦም በዚያ ዋሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ በአንድ ጉድጓድ ይቀብረው ነበር። ራችንም ያለ መሪ የውጊያ ብቃቱና ወኔው ይወድቅ እንደነበር ጥርጥር የለውም። በኋላ እንደሰማሁት በደቡቡ የጦር ግንባር አንድ አሜሪካዊ ዶክተር የራስ ነሲቡ ጦር ዶክተር እንዲህ ካንት ካልፈነዳ ቦምብ ጋር ሲጫወት ፈንድቶበት ሞቷል። ምዕራፍ 22 የአውሮፕላን ቀብር። በሙጪ ተራራ ላይ እስከመሸግን ድረስ ጣሊያኖች ሰላም ይፈጽሙ ይመስላል። የጠላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ሲፈልጉም የራስ ካሳን ጦር ሊያገኙት አልቻሉም። ይሁን እንጂ ደጃዝማች ወንዶሰንን እና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸገውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያን ሰራዊት የያዘው አሮጌና ባላቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታሳሱ ወርቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኑን ሽቅብ ያስነሱታል። አንድ ቀን ታዲያ ስድስት አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር ታች ቆላ ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው አምስቱ የአውሮፕላኖቻቸው አፍንጫ ቀና አድርገው ሲበሩ ስድስተኛው አፍንጫውን አንስቶ ለመብረር ሲሞክር በጥይቱ ዘጭ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። እዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቁልቁል ሲንደረደር ምንጊዜም የማረሳውና እስክሞት ሊገባን የማይችል ነገር ተፈጠረ። አምስቱ አውሮፕላኖች ከመንገዳቸው ተመልሰው የወደቀውን ጓደኛቸውን ቁልቁል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከመቶ ኪሎ ግራም ቦምብ በላይ አለበት። ሌሎቹም አራቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማንሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ ሶስት ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ሰበሮች ይጎሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግድለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዟቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ይከፈት ጀምሮ አውሮፕላኖቹ እየተመረደሱ በሙጃና በደብረ አይሊ መካከለ ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ጦር ሁሉም ከመሸ በኋላ ነበር የሚጓዘው። ንጉሶ ይረዳው ዘንድ ከጧት ጀምረው ወታደሮች ብዙ ችቦችን ከተከታዮችን እየቀጠቀጡ ያፍሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ የሪክ የሚጓዘውን የኢትዮጵያን ሰራዊት ላየው። እሱም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀንበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ባናታችን ላይ በረው ያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ሁለት ሰዓት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞ ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲምዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመርን። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስ። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛ ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ የደጃዝማች አበራ ድንኳን ቆሟል። እኛ ድንኳን ገና ባዳ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል እና ያም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮዎች ይጎሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከእይታችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። በጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብ አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባለንበት እንድንቆም አዘዘን። የት አባቱ ደሞ ፈረንጅ ጣሊያን የት አባቱ እያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ወታደሮቹ አንዱ መሳሪያው ባቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የድል ነገር ሆኖ አንድ ቲማም ሽማግሌሹም ተፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው ተውሰው የካሳ ፈረንጆች ናቸው ይያሉ ያንን አጥቂውን ጦር አረጋግተው ነፍሳችንን አድነው ታቸውን ተከትለን እንድንጓዝ አደረጉ። የትጀመች አፈራን ጦር እንድንደርስበት ሽማግሌውን ሹም ተከትለን ተጓዝ ከጠዋት ጠዋት ደብረ አይላ በስተምዕራብ ያምባላጌ ወገብ ላይ ደረስ። ታስካሳ በስተሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋሪዮች ሥርዓተ ማኅበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ይፈልጉም የኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛሁበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖች እንጣሎን ያዟል እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ከአምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይህን ወሬ ያመጣው ሰው ጣሊያኖች አስጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወርን። 14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ተሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳኑ የሚተኙት መንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየተሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አፍራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተንቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተንቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም፣ አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስ ካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋው የራስ ካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን በመገረም ጠይቀኝና በመቀጠል ይሄ የእኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት፣ እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ ይቻለናል አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካፈደውት በኋላ ያቺን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረውም። ራሳቸው ብቻ ናቸው አንድ ሬዲዮ ያለቻቸው። በዚህ ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሠ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ዳታ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መራው ጠፍቶን እያለ በአጋጣሚ ራስ ስዩም መጡና ችግሩን ጠየቁን። ሁሌም መራ አያጡምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራት ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስ ስዩም አማካሪ ሆነ። ራስ ስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆችን አጠርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ፣ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከሶስተኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ካሳ የሚገናኙት በጣም አላቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና እንጨት ባልዳ ላይ ተክቶ በጉዞ ላይ ከፍ አርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ ቢሄድ እንኳን ፖስተኛውን የሚነካው ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ ከአራት ቀን በኋላ ከራስ ምሩ ዘንድ የሚደርሰውን መልእክተኛ ሯጭ የትግራይ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም ኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎስቷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደሮቻችን የሚመጣውን ማንኛውንም ነገር መንገድ ላይ እየጠበቁ ይዘፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስ ቆይተናል። እነዚህን ቁሳቁሶች ከአዲስ አበባ ለእኛ ለማስላክ ራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ነው። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስ ስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራና ሌሎች ነገሮች ለራስ ስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያ ሰራዊት ቀላቢዎች ሆነው ነበር። Thank you.
Papa.